ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ የካቲት 22 2015 ዓ.ም ዝግጅታችን ጀመረ። ባልደራስ ፓርቲ ቢሮዬ በፖሊስ በመከበቡ ምክንያት ስራ መስራት አልቻልኩም ሲል ቅሬታ አቀረበ። በትግራይ ክልል ለሚቋቋመው ጊዜያዊ አስተዳደር የሚደረገው ውይይት ጉባኤ ዛሬ በመቀለ ከተማ ተጀምሯል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዶ ወልዴ ነኝ። ከሰሜን ኢትዮጵያ ጦርነት በኋላ ለመጀመሪያ ጊዜ መቀለ የተገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ ትናንት ያረፉትን የፍራሚናጦስ አባ ሰላማ ከሳቴ ብርሃን መንፈሳዊ ኮሌጅ የበላይ ጠባቂ ብፁዕ አቡነ ዮሐንስ አስክሬን ተሰናብተው ዛሬ ወደ አዲስ አበባ ተመልሰዋል። ሙሉጌታ አጽብሃ ዝርዝር አለው።
ትላንት የካቲት 21 2015 ዓ.ም ከዚህ ዓለም በሞት ለተለዩት የቅዱስ ፍራሚናጦስ አባ ሰላማ ከሳቴ ብርሃን መንፈሳዊ ኮሌጅና የመቀለ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን የበላይ ጠባቂ ብፁዕ አቡነ ዮሐንስ ዳግማዊ በተዘጋጀው የስንብት መርሃ ግብር ላይ የተገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በአቡነ ዮሐንስ ሞት ማዘናቸው ገልጸዋል። ከሰሜን ኢትዮጵያ ጦርነት በኋላ በትግራይ ክልል የሚገኙ ሊቃነ ጳጳሳት አህጉረ ስብከቶች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተለይተው የራሳቸውን ቤተ ክህነት ማቋቋማቸው ከገለጹ በኋላ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ መቀለ ከተማ ሲገኙ የመጀመሪያ ነው። ዛሬ ከቀትር በፊት በመቀለ ደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን በተደረገ የሽኝት መርሃ ግብር ላይ ተገኝተው ለሐዘንተኞችና ምእመናን ባደረጉት ንግግር ላለፉት 2 ዓመታት ከዚህ ቀደም ሌላ ሕዝብ አጋጥሞት የማያውቀው ከባድ መከራ የትግራይ ሕዝብ እንዳጋጠመው ገልጸው ይህ አልፎ መገኘት በመቻላቸው ደስታን እንደተሰማቸው ተናግረዋል።
ኩሉ ናብ ጭልክን ኣብ መከራን ዝነበርኩም ወገና ንጹህ አየር
ሰማይና ምድር ተዘግቶ በጭንቅና በመከራ ውስጥ የነበራችሁ ወገኖቻችን ንጹህ የሰላም አየር መተንፈስ መጀመራችሁ ትልቅ ነገር ነው፣ የእግዚአብሔር ስጦታ ነውና ሁላችሁም ደስ ሊላችሁ ይገባል። ከጨለማ ስለወጣችሁ ደስ ሊላችሁ ይገባል። ትንሽ ጊዜ ብትሆንም ሰላም ታላቅ ናት። በቀላሉ አትገኝም፣ ዋጋዋም አይተመንም። በፍቅር በሃይማኖት በትህትናና በፈሪሃ እግዚአብሔር ነው የምትገኘው። አሁን ትንሽ መታየት ጀምራለች። እናንተ የምትፈልጓት ሁላችንም የምንፈልጋት ናትና እግዚአብሔር የጸናች ያድርጋት። ያሳለፋችሁት መከራ ብዙ ነው፣ ጽናታችሁም ይገርማል።
አቡነ ማትያስ በመቀለ የነበራቸው ቆይታ አጠናቀው ወደ አዲስ አበባ ተመልሷል። ትናንት ያረፉት ብፁዕ አቡነ ዮሐንስ ዳግማዊ በመቀለ ከተማ የሚገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሆነው የቅዱስ ፍራሚናጦስ አባ ሰላማ ከሳቴ ብርሃን መንፈሳዊ ኮሌጅና የመቀለ ደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን የበላይ ጠባቂ ናቸው። በ1927 ዓ.ም በትግራይ ማዕከላዊ ዞን ይሓ የተወለዱ አቡነ ዮሐንስ በቤተ ክርስቲያኗ ለ75 ዓመታት ከዲቁና እስከ ጵጵስና ማዕረግ ማገልገላቸው በሕይወት ታሪካቸው ላይ ተነቧል። የብፁዕ አቡነ ዮሐንስ ዳግማዊ የቅብር ስነ ስርዓት በነገ ዕለት በትውልድ ቀያቸው በትግራይ ማዕከላዊ ዞን ይሓ ደብረ ሐመልማል አቡነ አፈጼ ገዳም ይፈጸማል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
በሰሜን ኢትዮጵያ በተደረገው ጦርነት ወቅት የጦር ወንጀልና ሌሎች ሰቆቃዎች ስለመፈጸማቸው እንዲመረምር የተመደበው ዓለም አቀፍ ገለልተኛ መርማሪ ቡድን ስራውን እንዲያቋርጥ የሚጠይቀውን የኢትዮጵያ አቋም በመቃወም የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ኢትዮጵያ የምታቀርበውን ሐሳብ ውድቅ እንዲያደርግ 63 የሚሆኑ ዓለም አቀፍ የሲቪልና ሰብአዊ መብት ድርጅቶች ጠይቀዋል። ድርጅቶቹ በጋራ የጻፉትና በሂዩማን ራይትስ ዎች ድረ ገጽ ላይ የተለቀቀው ደብዳቤ የገለልተኛ መርማሪዎቹ ስራ ከፍተኛ ዓለም አቀፍ የመብት ጥሰት ተፈጸመባቸው ሰለባዎች ፍትህ እንዲያገኙ ያስችላል። በተጨማሪም ጦርነቱ በተካሄደባቸው ቦታዎች ነፃ ሚዲያና የሰብአዊ መብት ድርጅቶች በማይገኙበት ሁኔታ የመርማሪው ቡድን ስራ ወሳኝ ነው ብሏል። መንግስት የፍትህ አካላትን ጨምሮ በሰብአዊ መብት ጠባቂዎች ላይ ያደረገ ያለው ማዋከብ እጅጉን አሳስቦናል ብሏል የድርጅቶቹ ደብዳቤ። ኢትዮጵያ የገለልተኛ መርማሪዎችን ስራ ለማቋረጥ የምታደርገው ሙከራ ከዚህ በፊት ተደርጎ የማያውቅ ሲሆን መንግስታት ምርመራን ለማስቀረት ምክር ቤቱን በሚፈልጉት መንገድ መጠምዘዝ የሚችሉ ሊያስመስል ይችላል ብሏል የዓለም አቀፍ የሲቪልና ሰብአዊ መብት ድርጅቶቹ የጻፉት ደብዳቤ። የሰብአዊ ምክር ቤቱ አባላትና ታዛቢዎች የኢትዮጵያን ሙከራ እንዲያስቆሙና ለገለልተኛ መርማሪዎቹ ያላቸውን ድጋፍ እንዲያረጋግጡ ደብዳቤው ጠይቋል። በሰሜን ኢትዮጵያ በተደረገው ጦርነት ወቅት የጅምላ አልቂት፣ አስገድዶ መድፈርና ካለ ፍርድ መታሰር የመሰሉ በደሎች ተፈጽመዋል በሚል የተባበሩት መንግስታት ድርጅት እያደረገ ያለውን ምርመራ ለማስቆም የኢትዮጵያ መንግስት ድጋፍ በማሰባሰብ ላይ ነው ሲል አምስት ዲፕሎማቶችን ጠቅሶ ሮይተርስ በትናንትናው ዕለት ዘግቧል። ይህም የአፍሪካ አገራትንና የምዕራቡን ዓለም ሊከፋፍል ይችላል ሲል ሪፖርቱ ጠቁሟል። በኢትዮጵያ መንግስት ኃይሎችና በህወሓት ኃይሎች መካከል ለሁለት ዓመት የተደረገው ጦርነት ባለፈው ጥቅምት በተደረሰ የሰላም ስምምነት ቢያበቃም ለደረሰው ሰቆቃና በደል አንዱ ሌላውን ተጠያቂ አድርጓል። በሺዎች የሚቆጠሩ ሲሞቱ፣ በሚሊዮን የሚቆጠሩት ደግሞ ተፈናቅለዋል። መሰረቱን በጀኔቫ ያደረገው የተመድ የሰብአዊ መብቶች ምክር ቤት የሚያደርጋቸው ምርመራዎች ከዚህ በፊት አቋርጦ ባያቅም ኢትዮጵያ ምክር ቤቱ እያካሄደ ያለውን ምርመራ እንዲያቆም የሚጠይቅ ረቂቅ የውሳኔ ሀሳብ በማሰራጨት ላይ ነች። ሀሳቡ የምርመራ ውጤቱ እንዳይታተምና በምክር ቤቱም ክርክር እንዳይደረግበት የሚጠይቅ ነው ብሏል ሮይተርስ ትናንት በተለይ ባወጣው ልዩ ሪፖርት። በአፍሪካ ቀንድ ለስድስተኛ ወቅት ዝናብ በቀረበት በዚህ ጊዜ ከሶማሊያ፣ ኢትዮጵያና ኬንያ የተፈናቀሉና በውሃ ምግብና ደህንነት እጦት የሚሰቃዩ በሚሊዮን የሚቆጠሩ ሰዎችን ለመታደግ አስቸኳይ እርዳታ እንዲደረግ የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽን ጥሪ አድርጓል። 3.3 ሚሊዮን ለሚሆኑ ስደተኞችና የአገር ውስጥ ተፈናቃዮች ሕይወት አድን እርዳታ ለመስጠት 137 ሚሊዮን ዶላር ያስፈልጋል ሲል ኮሚሽኑ ጥሪ አድርጓል። በሶማሊያ ለአሁኑ ረሃብ እንዳይከሰት ለማድረግ ቢቻልም ለሕይወት አስጊ የሆነ የምግብና የውሃ እጥረት እንዳለ የስደተኞቹ ኮሚሽን ቃል አቀባይ ኦልጋ ሳራዶ ትናንት ጄኔቫ ላይ ተናግረዋል። ግጭትና ድርቅ አንድ ላይ መከሰታቸው ቀድሞውንም አደገኛ የነበረውን ሁኔታ አባብሶታል ያሉት ቃል አቀባይዋ በመቶ ሺህ የሚቆጠሩ ሰዎች ለደህንነታቸውና እርዳታ ለማግኘት ሲሉ መኖሪያቸውን ጥለው ሸሽተዋል ብለዋል። በኢትዮጵያና ሶማሊያ 1.7 ሚሊዮን የሚሆኑ የአገር ውስጥ ተፈናቃዮች መኖራቸውን ኮሚሽኑ ይገልጻል። በተጨማሪም 180 ሺህ የሚሆኑ ሰዎች ከሶማሊያና ከደቡብ ሱዳን ወደ ኢትዮጵያና ኬንያ መሸሻቸውን ኮሚሽኑ አስታውቋል። በሶማሊያ ብቻ 287 ሺህ የአገር ውስጥ ተፈናቃዮች ይገኛሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በዓለም ትልቁና አደገኛው የአልቃይዳ መረብ ብላ አሜሪካ በምትገልጸው ቡድን ላይ ሶማሊያ ድል እያገኘች መሆኑን በመገንዘብ ወታደራዊ እርዳታዋን እየጨመረች መሆኑን ከአሶሴትድ ፕሬስ የተገኘው መረጃ አመልክቷል። ትናንት ማክሰኞ 61 ቶን የሚመዝን መሳሪያ ሶማሊያ መዲና ሞቃዲሾ መድረሱን ሪፖርቱ አመልክቶ ይህም በሶማሊያ መሪነት በአልሻባብ ላይ የሚደረገውን ዘመቻ ለማጠናከር ነው ብሏል። ከቃጣር፣ ቱርክ፣ የተባበሩት አረብ ኤሚሬትስ እንዲሁም እንግሊዝ ጋር በመሆን ባወጣችው መግለጫ ሶማሊያ መሳሪያዎችን በራሷ ለማስተዳደር እንድትበቃና ተመድ የጣለባት የመሳሪያ ግዢ ማዕቀብ እንዲነሳላት አሜሪካ ጥረት እንደምታደርግ አስታውቃለች። ባለፉት 10 ዓመታት በርካታ ቦታዎችን በተቆጣጠረውና እስላማዊ መንግሥት ለመመስረት በሚጥረው አልሻባብ ላይ አጠቃላይ ጦርነት ያወጀው የፕሬዚዳንት ሐሰን ሼክ ሙሐመድ መንግሥት ባለፉት ወራት በርካታ ቦታዎችን አስለቅቋል። አሜሪካ 450 የሚሆኑ ወታደሮች በሶማሊያ ያሏት፣ ይህም የቀድሞው ፕሬዚደንት ዶናልድ ትራምፕ የአሜሪካን ጦር ለማስወጣት የወሰኑትን ውሳኔ የወቅቱ ፕሬዚደንት ጆ ባይደን ቀልብሰው ጦሩ ቆይታውን እንዲቀጥል በመወሰናቸው ነው። አሜሪካ የሶማሊያን ጦርና የአፍሪካ ህብረትን ልዑክ ጦር በድሮን ጥቃት በመረጃና በስልጠና ትረዳለች። የአፍሪካ ህብረት ልዑክ ጦር በመጪው የፈረንጆች ዓመት 2024 መጨረሻ ላይ የጸጥታ ኃላፊነቱን ለሶማሊያ ጦር አስረክቦ እንደሚለቅ ይጠበቃል። በናይጄሪያ ባለፈው ቅዳሜ በተደረገው ፕሬዝደንታዊ ምርጫ የገዢው ፓርቲ እጩ የሆኑት ቦላ አህመድ ቲኑቡ አሸንፈዋል ሲል የአገሪቱ የምርጫ ኮሚሽን ዛሬ አስታውቋል። የተቃዋሚ ፓርቲ እጩዎቹ ግን ምርጫው ማጭበርበርና ቴክኒካዊ ችግር ስለነበረበት በድጋሚ ድምፅ እንዲሰጥ ጠይቀዋል። ቦላ አህመድ ቲኑቡ 8.8 ሚሊዮን ድምጽ በማግኘት ፕሬዝዳንት ሆነው መመረጣቸውን የምርጫ ኮሚሽኑ ሊቀመንበር ማህሙድ ያኩቡ በአገሪቱ ብሔራዊ ቴሌቪዥን ማስተዋወቃቸውን የቪኦኤው ቲሞቲ ኦቢዩዙ ከአቡጃ ከላከው ዘገባ ማወቅ ተችሏል። የቲቡኑ ዋናው ተፎካካሪ የነበሩት የቀድሞ ምክትል ፕሬዝዳንት አቲኩ አቡባከር 7 ሚሊዮን ድምጽ ሲያገኙ የሰራተኛ ፓርቲው ፒተር ኦቢ 6 ሚሊዮን ድምጽ አግኝተዋል። በናይጄሪያ ዲሞክራሲያዊ ታሪክ ከፍተኛ ፉክክር የታየበት ነበር በተባለው ምርጫ የአገሪቱ የኢኮኖሚ መዲና የሆነችው ሌጎስ የቀድሞ አገረ ገዢ ቲኑቡ ፕሬዝዳንት ሆነው ተመርጠዋል። የ70 ዓመቱ ቲኑቡ የፖለቲካ የነፍስ አባት በመባል ሲታወቁ ውጤቱን ተከትሎ ባደረጉት ንግግር ተቃዋሚዎችን ጨምሮ ሁሉም ናይጄሪያውያን ለአገሪቱ ሲሉ በአንድነት እንዲቆሙ ጥሪ አድርገዋል። የቴክኒክ ችግር ተከስቶ ነበር እንዲሁም በመራጮች ላይ ጫና ተደርጓል ድምጽም ተጭበርብሯል በሚል የተቃዋሚ እጩዎቹ ጉዳዩን በፍርድ ቤት እንደሚመጉቱ አስታውቀዋል። በሰሜን ግሪክ አንድ የመንገደኞች መጓጓዣና ሌላ የጭነት ባቡር ዛሬ ተጋጭተው እስካሁን 36 ሰዎች ሲሞቱ 85 ቆስለዋል። በተቃራኒ አቅጣጫ ሲጓዙ የነበሩት ሁለቱ ባቡሮች የተጋጩት ከመዲናው አቴንስ 380 ኪሎ ሜትር ላይ ቴምፔ በመትባል ስፍራ ሲሆን ቢያንስ 3 ፍርጎች በእሳት ተቀጣጥለዋል። 350 መንገደኞችን ከያዘው ባቡር ውስጥ 250 የሚሆኑት መንገደኞች ጉዳት እንዳልደረሰባቸው ወይም አነስተኛ ጉዳት እንደገጠማቸው ታውቋል። የአደጋ ሰራተኞች ፍርስራሽ ውስጥ ተቀብረው ሊኖሩ የሚችሉ ሰዎችን ለማዳን በመረባረብ ላይ ናቸው። 66 ሰዎች ወደ ሆስፒታል ሲወሰዱ 6ቱ በጽኑ የተጎዱ መሆናቸውን የግሪክ እሳት አደጋ አገልግሎት አስታውቋል። ሁለቱ ባቡሮች ክፉኛ በመጋጨታቸው የአደጋ ሰራተኞቹን ሥራ ከባድ እንዳደረገው የእሳት አደጋ አገልግሎት ቃል አቀባይ ተናግረዋል። በሌላ በኩል ደግሞ ከመጠን በላይ ስደተኞችን የጫነ ጀልባ በስተ ምስራቅ ግሪክ ባህር ዳርቻ አቅራቢያ ዛሬ ሰምጦ ቢያንስ 2 ፍልሰተኞች ሳይሞቱ እንዳልቀረ የአሶሴትድ ፕሬስ ዘገባ አመልክቷል። የግሪክ ባህር ድንበር ጠባቂዎች 24 ሰዎችን መዳናቸውን አስታውቀው አንድ ወንድና ሴት ግን ሞተው መገኘታቸውን ገልጸዋል። ጀልባው 27 ሰዎችን ጭኖ የነበረ ሲሆን አንድ ሰው የደረሰበት እስካሁን አለመታወቁ ተገልጿል። የፍልሰተኞቹ ዜግነት ለጊዜው አልታወቀም። ከፕላስቲክ የተሰራውና ከመጠን በላይ የጫነው ጀልባ ከቱርክ ሳይነሳ እንዳልቀረ ተገምቷል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ከቀሪ ዝግጅቶቻችን ጋር አብራችሁ አምሹ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ረቡዕ የካቲት 22 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። ቢሮዬ በፖሊስ በመከበቡ ምክንያት ስራዎችን መስራት አልቻልኩም ሲል ባልደራስ ፓርቲ ቅሬታ ቀረበ። ድርጊቱ የአድዋ በዓልን በተረጋጋ መልኩ እንዳናከብር ታስቦ እንደሚደረግ እናምናለን ያሉት የፓርቲው ጽህፈት ቤት ምክትል ኃላፊ ወይዘሮ ቀለብ ስዩም ለዚህም ባለፈው ዓመት በተመሳሳይ ወቅት ይደረግ ነበር ያሉትን የአባላት እስር በማሳያነት አቅርበዋል። በጉዳዩ ዙሪያ ከአዲስ አበባ ፖሊስ ምላሽ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። ኬኔዲ አባተ ተጨማሪ አለው።
የባልደራስ ለእውነተኛ ዲሞክራሲ ፓርቲ ጽህፈት ቤት ምክትል ኃላፊ ወይዘሮ ቀለብ ስዩም ለአሜሪካ ድምጽ በሰጡት አስተያየት በአዲስ አበባ 6 ኪሎ አካባቢ የሚገኘው የፓርቲው ጽህፈት ቤት ከትናንት የካቲት 21 ከሰዓት ጀምሮ በፖሊስ እንደተከበበ ገልጸዋል። በተጨማሪም የፓርቲው አባላት እየታሰሩና ወከባ እየተፈጸመባቸው ነው ያሉት ወይዘሮ ቀለብ በዚህም ምክንያት ቢሮ ገብተን መስራት አልቻልንም ብለዋል።
ቢሮውን በፖሊስ መክበብ የጀመሩ ትላንት በግምት 10 ሰዓት አካባቢ ነው። ደህንነቶች ቢሮ ውስጥ መጥተው ነበረ። ፖሊሶች ታች ነበሩ እና ምንም አላለም። ግን የሚፈልጉት ነገር ካለ ብዬ እንትን ለማለት ሞክሬ ነበር። ምንም አላለም። ማየታች ብለው ወርዶ ዛሬ ደግሞ ምን አደረጉ? ኃይላቸውን በዛ አድርገው ፓትሮል መኪና በዛ አድርገው ጠዋት በስራ ሰዓት ጀምረው በጣም ከበባ አድርገው ነበር ቢሮ በዛ እንቅስቃሴ ውስጥ እያሉ የፓርቲውን ጥበቃውን አስተዋሌ የፓርቲው ጥበቃ ሰራተኛ ዛሬ ነው ታሰረው እሱ እና ወከባ ነበረ። በዛ የተነሳም ያው ዛሬ ሰራተኞች በጣም ከመጨነቃቸው የተነሳ ቢሮ ሰው እንዲወጡ ተገደዋል ማለት ነው። እና የተለመደውን የዕለት ዕለት የድርጅታዊ ስራችን በቢሮ ውስጥ ገብቶ እንዳንሰራ ሆኗል። አባሎቻችን የታሰሩ አሉ። አሁን ሳሙኤል ዲሚትሪ ከቤቱ ነው የታሰረው። የባልደራስ ጠቅላላ ጉባኤ አዘጋጅ ኮሚቴ ነው። ሄኖክ ኃይሉም በተከታታይ የጠቅላላ ጉባኤ ድምፅ ሰጪ አባል ነው። ትላንት ነው ከቤታቸው የታሰሩት። ማዘዣ የወጣባቸው አባሎችም እንዳሉ መረጃው ደርሶናል። ስለዚህ አሁን ካለው ከበባ እና ወከባ አንጻር እዛው የነበሩ ሰራተኞች ሞተዋል።
በፖሊስ ቁጥጥር ስር የዋሉ የፓርቲው አባላት ፍርድ ቤት እንዳልቀረቡም ነው ወይዘሮ ቀለብ የተናገሩት። የፓርቲው ጽህፈት ቤት በፖሊስ የተከበበበት ምክንያት ምን እንደሆነ ላነሳንላቸው ጥያቄ ደግሞ ተከታዩን ምላሽ ሰጥተዋል።
እኛ የምናስበው አሁን የፊታችን 26 እሁድ ጠቅላላ ጉባኤ አለ። በጣም የሚጠበቅ ነው በአባሎች ዘንድ፣ አጠቃላይ በፓርቲ ደጋፊዎች ዘንድ የሚጠበቅ ጠቅላላ ጉባኤ ነው። አሁን ካለው ከበባ እና ወከባ አንጻር ጠቅላላ ጉባኤያችን በአግባቡ እንዳይሳካ ወይም እንዳይካሄድ ለማድረግ የታሰበ እሳቤ ነው ብለን እናምናለን። እንደዚህ አይነት የተለየ ከበባ ሆኖበት አያውቅም ነበር። በጣም ይሄኛው የበዛ ሆነ እና እሱ እንደ ስጋት ወስደነዋል። በሌላኛ መንገድ ደግሞ ምናልባት እንግዲህ ነገ የአድዋ በዓልም ስላለ እንደምታስታውሰው የዛሬ ዓመት አድዋን ከህዝብ ጋር ሆኖ ባልደራስ በከፍተኛ ድምቀት አክብሮታል። ያ በመሆኑም በጣም ብዙ የባልደራስ አባላት በእስር ተዳርገዋል። ከእስሩ ጀርባ ደግሞ ፓርቲው ወደ 750,000 የሚሆን የዋስትና ገንዘብ ከፍሏል። 100 ከዛ በላይ የሆኑ ስማርት ስልኮች የአባሎቻችን ስልኮችም በተመሳሳይ ሲታሰሩ እጃቸው ጋር ስለነበር ሄደው ቀርተዋል እና ከዛ ጋር ተያይዞ በዚህ ዓመትም በዓሉን በተረጋጋ መንፈስ እንዳይከበር ካሰቡት ውሳኔ ውስጥ አንዱ ሊሆን ይችላል ብለንም እናስባለን።
ፓርቲው ያቀረበውን ቅሬታ በተመለከተ ከአዲስ አበባ ፖሊስ ኮሚሽን ምላሽ ለማግኘት ጥረት ብናደርግም የኮሚሽኑ የሚመለከተው አካል ስልክ ባለማንሳቱ ሊሳካልን አልቻለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የእረቡ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። በትግራይ ክልል ለሚቋቋም ጊዜያዊ አስተዳደር ውይይት የሚደረግበት ጉባኤ ዛሬ በመቀለ ከተማ ተጀምሯል። ጊዜያዊ አስተዳደሩን ለማቋቋም የተመሰረተው ኮሚቴ ሰብሳቢ ለትናንት ጀነራል ታደሰ ወረደ ወደፊት ጊዜያዊ አስተዳደሩን የሚመሩ ባለስልጣናት ከሁሉም የፖለቲካ ድርጅቶች ተውጣጥተው የስልጣን ክፍፍል እንደሚደረግ የገለጹ ሲሆን የስልጣን ክፍፍሉ ሲጠናቀቅ ከፌዴራል መንግስቱ ጋር በጉዳዩ ላይ ድርድር እንደሚደረግ አመልክተዋል። በትግራይ የሚንቀሳቀሱ 3 የፖለቲካ ፓርቲዎች ጉባኤው በአንድ ፓርቲ የበላይነት የሚካሄድ መሆኑን በመግለጽ ተሳትፎ እንደሌላቸው ማስታወቃቸው ይታወሳል። ሙሉጌታ አጽባሀ ዝርዝር አለው።
ጊዜያዊ አስተዳደሩን ለመመስረት ዛሬ ረቡዕ የካቲት 22/2015 ዓ.ም በተከፈተው ጉባኤ 351 ሰዎች በድምጽ 50 ደግሞ ያለ ድምጽ እንዲሳተፉ ውሳኔ ላይ መደረሱ ከአስተባባሪዎቹ የተገኘ መረጃ ያመለክታል። የፖለቲካ ፓርቲና የሲቪል ማህበረሰብ ድርጅት መሪዎች እንዲሁም ከትግራይ ኃይሎች የተውጣጡ ሰዎች በጉባኤው ውስጥ ተካተዋል። የኮሚቴው ሰብሳቢ ኔትናል ጀነራል ታደሰ ወረደ በኮሚቴው አወቃቀር ዙሪያ ብዙ ጥያቄዎች ተነስተውበት እንደነበር አስታውሰው ነገር ግን ጊዜያዊ አስተዳደሩ ቶሎ መመስረት ስላለበት ኮሚቴው እንዲቀጥል መደረጉን ተናግረዋል። በመሰረታ ሂደት 8 ጊዜ ከተለያዩ አደረጃጀት ጋር ውይይት ማካሄዳቸውም ገልጸዋል።
አብዚ መድረክ ዝሓልፍ ውሳነን ዝጣያሽ ካቢኔን
በዚህ መድረክ የሚወሰነው ውሳኔና የሚመሰረት ካቢኔ የትግራይ መንግስት ወክሎ የፕሪቶሪያ ስምምነት የፈረመውና ከዛ ቀጥሎ ያለው ድርድሮችም እየመራ የሚገኘው የድርድር ኮሚቴ ከኢትዮጵያ መንግስት ጋር የትግራይ አቋም አድርጎ የሚደራደርለት ይሆናል ነው ያሉት። ለሁለት ቀናት በሚካሄደው በዚህ ጉባኤ በተለያዩ ጉዳዮች ላይ ውይይት እንደሚደረግ ተገልጿል። የኮሚቴው አባል ብርጋዴር ጀነራል ተክላይ አሸብር ጊዜያዊ አስተዳደሩ ከስድስት ወር እስከ አንድ ዓመት ብቻ እንዲቆይ መታሰቡን ተናግረዋል። ከሶስት ፖለቲካ ፓርቲዎች ውጪ ሌሎቹ በጉባኤው ላይ መሳተፋቸውም ጠቁመዋል።
አብናይ ስልጣን ክፍፍል ካብ ህወሓት ካብ ሰራዊት
በስልጣን ክፍፍሉ ከህወሓት ከሰራዊት ከመሁራንና ከፖለቲካ ፓርቲዎች ሊሆን ይገባል ነው የተባለው። አራቱ አካላት በመንግስቱ እንዲሳተፉ ኮሚቴዋ ደግሞ ስንት ያዙ የሚለውን ጥናት በማካሄድ ታቀርባለች ማለት ነው። ከፓርቲዎቹ ይምጡ አይምጡ በካቢኔው ቦታ ይሰጣቸዋል። መጥተው ከገቡ ይገባሉ፣ እንቢ ካሉ ደግሞ የሚሰሩ ሰዎች ገብተው ይሰራሉ። በዚህ ደረጃ ነው ይሄድን ያለነው ነው ያሉት። ሳልሳወያን ትግራይ፣ ብሔራዊ ባይቶ አባይ ትግራይ ባይቶና እንዲሁም ውድብ ናጽነት ትግራይ ሳይሳተፉ ቀርተዋል። የሳልሳወያን ትግራይ የፖለቲካ ጉዳዮች ኃላፊ አቶ ክንፈ ሐዱሽ ከኮንፈረንሱ የመቅረታቸው ምክንያት እንዲህ አብራርተዋል።
ያን ድርጅት ኮንፈረንስ ነው፣ የህወሓት ኮንፈረንስ ነው። በዛ ኮንፈረንስ ምንሳተፍበት ምክንያት አይኖርም ማለት ነው። አቋማችን በዛ ሂደት ላይ አቋማችን ስንገልጽ ነበረ። እነሱ ማለትም ህወሓት ያቋቋመው ኮሚቴ ተቋማችን ስንገልጽ ነበረ። የአንድ ፓርቲ ኮሚቴ ሳይሆን መኖር የነበረበት ሁሉንም የፖለቲካ ኃይሎች የሚሳተፉበት ኮሚቴ እንዲቋቋም፣ አቃፊና አካታች የሆነ ሂደት እንዲኖር በተደጋጋሚ ጥሪ ስናቀርብ ነበር። እኛ ላቀረብነው ጥሪ ግን እስካሁን አልተሰማም።
የውድብ ናጽነት ትግራይ የስራ አስፈጻሚ ኮሚቴ አባል አቶ ወልደ አብርሃ ንጉሰ በበኩላቸው
ሂደቱ ለውጤቱ ጠቃሚ ነው ብለን ነው የምናምነው። አሳታፊ አቃፊና ዲሞክራሲያዊ ሂደት እንዲኖረው እኛም ስንጠይቅ ሀሳባችን ስናቀርብ ቆይተናል። ይሁን እንጂ ሽግግሩ ኮሚቴ ተብሎ የተሰየመው ራሱ ከመረጠው መንገድ ውጪ ሌላ ሀሳብ ማስተናገድ እንደማይፈልግና ከሚሄድበት መንገድ የሚያቆመው እንደሌለ ደጋግሞ ሲገልጽ እንደነበር ይታወቃል። ስለዚህ ብቻቸውን ወስነው ራሳቸውን ለራሳቸው ተሻሽመው ለሚያስኬዱት የሽግግር ሂደት እኛ በዚህ ላይ አጨብጫቢዎቹ ሆነን መገኘት የለብንም የሚል ድርጅታዊ ውሳኔ ወስነን በዛ መሰረት ነው መድረኩ ላይ ያልተገኘ።
ጊዜያዊ አስተዳደር ለማቋቋም የተመሰረተው ኮሚቴ ወገንተኝነቱ ለህወሓት ነው የሚል አመለካከት እንዳላቸው ከዚህ ቀደም የገለጹት የፖለቲካ ፓርቲዎቹ ከዚህ ቀደም ከኮሚቴው ጋር ግንኙነት እንደሌላቸው መግለጻቸው አይዘነጋም። በዛሬው ዕለት በተጀመረው ጉባኤ 30% ከህወሓት፣ 5% ከትግራይ ኃይሎች፣ 15% ሌሎች የፖለቲካ ፓርቲዎች፣ 30% ደግሞ የሲቪል ማህበረሰብ አባላት እንዲሳተፉ ጥሪ መቅረቡ የኮሚቴው ሰብሳቢ ሌተናል ጀነራል ታደሰ ወረደ ተናግረዋል። ጉባኤው ነገ ይጠናቀቃል ተብሎ ይጠበቃል። ለአሜሪካ ድምፅ ሙልጌታ ጽባህም መቀለም።
ዝግጅታችን እንደቀጠለ ነው። ወደ ተከታዩ ዘገባ ስናልፍ ደግሞ በኢትዮጵያ በመተግበር ላይ የሚገኘው የትምህርት ቤት ምገባ ፕሮግራም ከትግራይ ውጪ ባሉ ክልሎች ከ5.3 ሚሊዮን በላይ ተማሪዎችን መመገብ እንደተቻለ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ አስታወቁ። በአፍሪካ ህብረት ጽህፈት ቤት በተከበረው 8ኛ የአፍሪካ ትምህርት ቤት ምገባ ቀን ስነ ስርዓት ላይ የተገኙት ፕሮፌሰር ብርሃኑ መንግስት የትምህርት ቤት ምገባ ፕሮግራምን በልማት ፖሊሲው ማካተቱን ተናግረዋል። የአዲስ አበባ ከተማ ከንቲባ አዳነች አበቤ በበኩላቸው አስተዳደራቸው በአመት 4.6 ቢሊዮን ብር በመመደብ 700,000 ተማሪዎችን እየመገበ እንደሆነ ገልጸዋል። በስነ ስርዓቱ የመክፈቻ ንግግር ያደረጉት የአፍሪካ ህብረት የትምህርት የሳይንስ የቴክኖሎጂና ፈጠራ ኮሚሽነር ፕሮፌሰር መሐመድ ቤልሆሲን በተጠናቀቀው የአውሮፓውያን አመት በትምህርት ቤት ምገባ ፕሮግራም በአፍሪካ 66 ሚሊዮን ተማሪዎች ተጠቃሚ መሆናቸውንም ያመለከቱ ሲሆን ይህ አሃዝ በምገባ ፕሮግራሙ መካተት ከነበረባቸው ተማሪዎች ውስጥ 31% ብቻ እንደሚጠቅሰዋል። በአዲስ አበባ የምገባ ፕሮግራሙ ተጠቃሚ የሆኑ ተማሪዎች ምገባው ትኩረታቸው ትምህርት ላይ እንዲያደርጉ እንዳገዛቸውና የቤተሰብን ወጪ እንደቀነሰላቸው ለአሜሪካ ድምፅ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
አዲስ አበባ በሚገኘው የዳግማዊ ምኒልክ የመጀመሪያ ደረጃ ትምህርት ቤት የምትማረው ኢየሩሳሌም ማህተም የምገባ ፕሮግራሙ የቤተሰቦችን ጫና እንዳቀለለ ትገልጻለች። ተማሪዎችም በተረጋጋ ሁኔታ ትምህርታቸውን መከታተል እንዲችሉ ማድረጉን ተናግራለች።
በኢትዮጵያ ውስጥ የተለያየ ህይወት ደረጃ ውስጥ ያሉ ማለትም የምግብ ልጆቻቸውን መመገብ ማልበስ ማይችሉ አሉ። ስለዚህ የእነሱን ወጪ ቢያንስ 50%ን ሸፍኗል ማለት እንችላለን። ምክንያቱም አንድ ልጅ ቁርስ ይችላል፣ ምሳውን ይችላል፣ ዩኒፎርም፣ ደብተር፣ ይህን ሁላ ውጭ። በተለይ አሁን ደግሞ ኑሮ በጣም ጨምሯል ወይም ደግሞ ተወዳል በሚባል ዘመን ነው ያለ ነው እና ይህንን በዚህ ህይወት በዝቅተኛ ህይወት ውስጥ የሚገኙ እናቶች ወይም ቤተሰቦች ልጆቻቸውን ማስተማር የሚችሉ አይመስለኝም ነበር። ነገር ግን ይህ ምገባ በመኖሩ ምክንያት በከፍተኛ ሁኔታ ልጆችም የተማረ ዜጋን ማፍራት ተችሏል ብዬ አምናለሁ።
ይሄ ፕሮግራም ከመጣ በኋላ ተማሪዎች ጓደኞችሽ ላይ ምን ለውጥ ታስተውያለሽ?
ምግብ ሳይመገብ ማለት የሚማር ተማሪ ለተለያዩ ነገሮች ሊጋለጥ ይችላል። ማለትም የሚታመም ነበረ ምናምን ምግብ በማይበሉበት ሰዓት ያው ሙሉ ቀን ስለምንማር አይችሉትም የራውን ስሜት። ስለዚህ ራስን የመሳት ምናምን አጋጣሚዎች ነበሩ። ነገር ግን ይህ ምገባ በመኖሩ ምክንያት በሰፊ ሁኔታ ሁሉም ተማሪ ጠግቦ በሰላም ትምህርት መከታተል ይችላል ማለት ነው።
በዚሁ ትምህርት ቤት የምገባ ፕሮግራም ተጠቃሚ የሆነችው ሌላኛዋ ተማሪ በፍቅር ግዛቸው ምገባው ተማሪዎችን በተለያየ መልኩ መጥቀሙን ነው የምትናገረው።
በጣም እናያግዘን ለኛ ብቻ ሳይሆን አሉ በጣም ብዙ ህጻናት ደሃዎችና በምግብ እጦት ምክንያት ከትምህርታቸው የሚስተጓጎሉ ትምህርታቸውን የሚያቋርጡ ምናምንና ከትምህርታቸው ይልቅ ለምግቡ ትኩረት የሚሰጡ ነበሩና እነሱን አሁን ይሄ የምገባ ስነ ስርዓት ከመጣ ጀምሮ ሁሉንም ነገር ትተው ወደ ትምህርት ትኩረት እንዲያደርጉ አግዟል ብዬ አስባለሁ።
በኢትዮጵያ በመተግበር ላይ የሚገኘው ብሔራዊ የትምህርት ቤት የምገባ ፕሮግራም በሚሊዮን የሚቆጠሩ ተማሪዎችን መጥቀም እንደቻለ በአፍሪካ ህብረት አዳራሽ በተከበረው 8ኛው የአፍሪካ የትምህርት ቤት ምገባ ቀን ንግግር ያደረጉት ፕሮፌሰር ብርሃኑ ነጋ አስታውቀዋል።
The government of Japan and its partners are currently providing school meals to more than 5.3 million.
በአሁኑ ጊዜ የኢትዮጵያ መንግስትና አጋሮቹ ከ5.3 ሚሊዮን በላይ የሆኑ የቅድመ አንደኛና የአንደኛ ደረጃ ተማሪዎችን እየመገቡ ይገኛሉ። የምግብ አቅርቦቱ እየተከናወነ ያለው በየአካባቢው በሚገኙ የአርሶ አደሮች የህብረት ስራ ማህበራት ነው። ይህም ለበርካታ ሴቶችና ወጣቶች የስራ እድል ፈጥሯል።
የትምህርት ቤት ምገባ ፕሮግራም የተማሪዎችን የተመጣጠነ ምግብ አቅርቦትና ጤንነት እንዲሁም የትምህርት ብቃታቸውን ትርጉም ባለው ደረጃ ያሻሽላል ያሉት ፕሮፌሰር ብርሃኑ የኢትዮጵያ መንግስት በተለያዩ የልማት ፖሊሲዎች ውስጥ የትምህርት ቤት ምገባ ፕሮግራምን እንዳካተተ ተናግረዋል። ለዚህ ፕሮግራም ማስፈጸሚያ 85 ሚሊዮን ዶላር በጀት እንደመደበም በመድረኩ ላይ ተገልጿል። የአዲስ አበባ ከንቲባ አዳነች አቤቤ የከተማዋን የምገባ ፕሮግራም አስመልክተው ባደረጉት ንግግር በመንግስት ትምህርት ቤቶች የሚገኙ ተማሪዎችን ለመመገብ አስተዳደራቸው ትልቅ በጀት መመደቡን ገልጸው ፕሮግራሙ የተማሪዎችን ደህንነት ከማረጋገጥ ባሻገር ለቤተሰብም አጋዥ እንደሆነ አመልክቷል።
ለዚህ ፕሮጀክት በየአመቱ 4.6 ቢሊዮን ብር የሚመደብ ሲሆን ይህም በገንዘብ እጥረት ምክንያት ለልጆቻቸው ጤናማ ምግብ ለማቅረብ የሚቸገሩ ወላጆች ጫና ይቀንሳል። በአውሮፓኑ አቆጣጠር በ2019 ለሙከራ ያህል 17000 ተማሪዎች በመመገብ የተጀመረው ይህ ፕሮጀክት ዛሬ ላይ በከተማዋ ካሉት መደበኛ ተግባራት አንዱ ሆኖ በሁሉም የመንግስት ትምህርት ቤቶች የሚገኙ 700000 ተማሪዎች ተጠቃሚ ማድረግ ችሏል። ለ16000 እናቶች ችም የስራ እድል ፈጥሯል። ፕሮግራሙ ወደ ትምህርት ገበታ የሚገቡ ተማሪዎችን በመጨመርና የሚያቋርጡትን በመቀነስ የትምህርት ተሳትፎ እንዲጨምር አድርጓል።
በኢትዮጵያ ደረጃ የተጠቀሰው የትምህርት ቤት ምገባ ተጠቃሚዎች ብዛት ትግራይን እንደማያካትት በትምህርት ሚኒስቴር የምገባ ፕሮግራም ዳይሬክተር አቶ ዳዊት አዘነ ለአሜሪካ ድምጽ ተናግሯል። ዳይሬክተሩ በምገባ ፕሮግራሙ ተግባራ ላይ የሚታየው ተግዳሮት ምን እንደሆነም ገልጿል።
መንግስት ብዙ አይነት ነገሮች አሁን ተወጥሮ ነው ያለው። በዚህ ምክንያት በጀት ወደ ተለያዩ ነገሮች ይሄዳሉ እና ለዚህ ለትምህርት ቤት ምገባ የሚመጣው የመንግስት በጀት እጅግ በጣም ውስን ነው። ስለዚህ አሁን የበጀት እጥረት ነው በከፍተኛ ደረጃ ያለብንና ደግሞም ከዚህ ከምግብ ዋጋ ንረት ጋር ተያይዞ ከፍተኛ በጀት ይወስዳል። ራሱ የምገባ ገበያ ላይ አሁን የምግብ ዋጋ በጣም እንትን እየሆነ ስለሆነ ከፍተኛ በጀት ነው የሚወስደውና እነዚህ ናቸው በዋነኛነት እንደ ቻሌንጅ ያለው።
በአፍሪካ 34 ሀገራት የትምህርት ቤት ምገባ ፕሮግራም እንዳላቸው የገለጹት የአፍሪካ ህብረት የትምህርት የሳይንስ የቴክኖሎጂና የፈጠራ ኮሚሽነር ፕሮፌሰር መሐመድ ቤልሆሲን በተጠናቀቀው የአውሮፓውያን ዓመት በአፍሪካ 66 ሚሊዮን ተማሪዎች የምገባ ፕሮግራሙ ተጠቃሚ መሆናቸውን ተናግረዋል። ሆኖም ለፕሮግራሙ ትግበራ ዓለም አቀፍ ድጋፍ እየቀነሰ በመምጣቱ የአፍሪካ ሀገራት 84 ከመቶ የሚሆነውን የፕሮግራሙን በጀት ከራሳቸው ሀብት ለመሸፈን መገደዳቸውን ጠቁመዋል። በአፍሪካ በትምህርት ቤት ምገባ ፕሮግራም ተጠቃሚ መሆን ከነበረባቸው ተማሪዎች ውስጥም መካተት የቻሉት 31 በመቶ ብቻ እንደሆኑ ፕሮፌሰር መሐመድ ቤልሆሲን አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ ደቡብ ክልል ስናልፍ ደግሞ በደቡብ ብሔር ብሔረሰቦችና ህዝቦች ክልል የአምስት ዞኖችና የአምስት ልዩ ወረዳዎች ህዝብ በአንድ ክልል ለመደራጀት በሰጠው ድምጽ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የወላይታ ዞን የመራጮች ምዝገባና ድምጽ አሰጣጥ ሂደት ግን መጠነ ሰፊ ጥሰቶችና ግድፈቶች የተገኙበት በመሆኑ መሻሩንና በድጋሚ እንዲካሄድ መወሰኑንም ቦርዱ አስታውቋል። ጥሰቱንና ግድፈቱን በፈጸሙ አካላት ላይ ፖሊስ ምርመራ ያካሄደ መሆኑንም ገልጿል። መለስካቸው አማሃ ተጨማሪ አለው።
የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ይፋ ባደረገው መግለጫ በቀድሞው የደቡብ ብሔር ብሔረሰቦችና ህዝቦች ክልል በዞንና በልዩ ወረዳ ደረጃ ተደራጅተው ከነበሩ አካባቢዎች ጥር 29 ቀን 2015 ዓ.ም ባካሄደው የህዝብ ውሳኔ ድምፅ አሰጣጥ በአስሩ አደረጃጀቶች የሚኖረው ህዝብ በአንድ ክልል ለመደራጀት መወሰኑን በሰጠው ድምፅ አረጋግጠዋል ብለዋል። አምስቱ ዞኖች ኮንሶ፣ ደቡብ ኦሞ፣ ጋሞ፣ ጌዲዮ እና ጎፋ ሲሆኑ ቡርጂ፣ ባስኬቶ፣ አሌ፣ አማሮ እና ዲራሴ ደግሞ ልዩ ወረዳዎች ናቸው። በዚህ ቦርዱ ይፋ ባደረገው የህዝብ ውሳኔ ውስጥ የወላይታ ዞን አልተካተተም። ቦርዱ የሰጠውን ውሳኔም ምክትል ሰብሳቢው አቶ ውብሸት አየለ አብራርተዋል።
በአጠቃላይ ከ370 የምርጫ ጣቢያዎች ውስጥ በ357 96.5 በመቶ ጣቢያዎች የመራጮች መዝገቦች የታዩትና በድምፅ መስጫ ቀን የተረጋገጡት መጠነ ሰፊ ጥሰቶች በዞኑ በሚገኙ አብዛኞቹ ጣቢያዎች ለምርጫ እውነተኛነት መሠረታዊ የሆነው የመራጮች ምዝገባ ላይ ያተኮረ የምርጫ ማጭበርበር መፈጸሙን ለቦርዱ የሚያሳምኑ በመሆናቸው በአዋጅ ቁጥር 1162 ህዝባር 2011 የአዋጁ ዓላማዎች መርሆች ስር የተጠቀሱት ድንጋጌዎች በከፍተኛ ደረጃ እንዲጣሱ መደረጋቸውን ቦርዱ ከምርመራው ሪፖርት ተገንዝቧል። በመሆኑም ይህ ተግባር አጠቃላይ የምርጫ ሂደቱን ተአማኒነትና እውነተኛነት ያሳጣና አጠቃላይ የምርጫ ውጤቱንም የሚያዛባ በመሆኑ በአዋጅ ቁጥር 1133 ህዝባር 2011 አንቀጽ 7 ንዑስ አንቀጽ 20 መሠረት የወላይታ ዞን ህዝበ ውሳኔ የመራጮች ምዝገባ ውድቅ እንዲደረግና የመራጮች ምዝገባና ድምፅ አሰጣጡም በድጋሚ እንዲደረግ ቦርዱ ወስኗል።
አክለውም የተዘረዘሩ ጥሰቶች በተፈጸሙባቸው የምርጫ ጣቢያዎች ጥሰቶቹን ያስፈጸሙ የፈጸሙና የተባበሩ አካላትን በመለየት ምርመራ እንዲከናወንና አስፈላጊውን ህጋዊ እርምጃ ወስዶ ለምርጫ ቦርድ ሪፖርት እንዲያደርግ ለፌዴራል ፖሊስ እንዲጻፍም ቦርዱ መወሰኑን አቶ ብሸት ገልጸዋል። በወላይታ ዞን ድጋሚ የህዝብ ውሳኔ የሚካሄድበትን ጊዜ ከወዲሁ መናገር እንደማይቻል የተናገሩት የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከዚህ በፊት የተፈጸሙ ስህተቶች እንዳይደገሙ ቦርዱም ሆነ ሌሎች የሚመለከታቸው አካላት የየራሳቸውን ሥራ መሥራት አለባቸው ብለዋል። በተለይም የሕግ አስፈጻሚዎች ብርቱ ጥረት እንዲያደርጉ ጠይቀዋል።
በሪፖርታችን ላይ እንደገለጽ ነው በእነዚህ በወላይታ ዞን ውስጥ ያሉ ጥሰቶች ሌሎችም ቦታዎች በመጠናቸው ብዛታቸው አነስተኛ ነው እንጂ በሌሎችም ዞንና ልዩ ወረዳዎች የተፈጸሙ ጥሰቶች የወንጀል ተጠያቂነት እንደሚያስከትሉ ገልጸን ለፌዴራል ፖሊስ በአፋጣኝ ምርመራ ተደርጎ ሕጋዊ እርምጃ እንዲወሰድ ጠይቀን ነበረ። በጊዜው ባለመወሰዱ ጭምር ነው መጨረሻ ላይ ያየነው መጠነ ሰፊ ችግር ያስከተለው። አሁንም ማለት ነው በወላይታ ዞን ባሉ ጣቢያዎች ቅድም እንደገለጽ ነው በ96% ገደማ በሚገመቱት ይህን አይነት ጥሰት ተፈጽሞ ከጥሰቶቹ ደግሞ አብዛኞቹ በሕግ የሚያስጠይቁ ሆነው ያ ምርመራና የሕግ ተጠያቂነት ሳይታይ ሄደ እንደገና ብንደግመው ምናልባት ተመሳሳይ ጥሰት ያጋጥመናል ማለት ነው። ስለዚህ ይሄ እርምጃ በሕግ አስፈጻሚዎች በኩል ቶሎ መወሰድ ይኖርበታል።
ከህዝበ ውሳኔ ውጤት ሰንጠረዥ ማየት እንደሚቻለው 1,725,341 ህዝብ በአንድ ክልል ለመደራጀት ሲወስን በቀድሞ አደረጃጀት ለመቀጠል የወሰኑ ደግሞ 78,970 የሚሆን ህዝብ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የረቡ ምሽት ዝግጅታችንን ነው። የመጀመሪያው አጋማሽ ዝግጅታችንን አጠናቀናል። ወደ ሁለተኛው አጋማሽ ነው የምንሸጋገረው። የሁለተኛው አጋማሽ የመጀመሪያ ቅንብራችን ደግሞ የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን በአፍሪካ ያደረጉትን ጉብኝት ይዳስሳል። የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን በናሚቢያና በኬንያ ያደረጉትን የአምስት ቀናት ጉብኝት ባለፈው እሁድ አጠናቀዋል። በቀዳማዊት እመቤትነታቸው አፍሪካን ሲጎበኙ ደግሞ ይህ የመጀመሪያ ጊዜያቸው ነው። በመሰረቱ ጂል ባይደን የዩናይትድ ስቴትስ መንግስት ባለስልጣን አይደሉም። ቢሆንም ግን ተወዳጅነታቸው በመምህርነት ያካበቱት ተሞክሮ ብሎም የእናትነት ተምሳሌታቸው በጉብኝታቸው ባደረጓቸው ንግግሮች ተንጸባርቋል። የረሃብን የእኩልነት መዛባት ጉዳይ ጉብኝታቸው ትኩረት እንዲያገኝ መልእክት ለማስተላለፍ ብቻ ሳይሆን ጠለቅ ያለውን ዓለምን ማን ይምራት የሚለውን ጥያቄም ለማንሳት ተጠቅመውበታል። የአሜሪካ ድምጿ አኒታ ፓውል ከናይሮቢ ኬንያ ያጠናቀረችውን ዘገባ ቆንጂት ታየ ለሳምንቱ የሴቶችና ቤተሰብ ፕሮግራም እንደሚከተል አቀናብረዋለች።
ቀዳማዊት እመቤት ጂል ባይደን በናሚቢያና በኬንያ በተለያዩ ቦታዎች ሞቅ ባለ ሰላምታ እየተቃቀፉ በፈገግታ ያሳለፉት ቆይታ በፕሬዝደንቶች ጉብኝት ወቅት ለወትሮው እንደሚደረገው ከብሔራዊ ጸጥታ አኳያ የሚከናወን ጥንቃቄና ጥበቃ ያልታየበት ነበር። ጂል ባይደን ከበድ ያሉ ማህበራዊ ጉዳዮችን ባነሱባቸው ንግግሮቻቸውም ተስፋ ሰጪ መልእክቶችን ያዘሉ ቃላት በመጠቀም ሲናገሩ ተደምጠዋል።
We face many of the same challenges from climate change to economic
የአየር ንብረት ለውጥ፣ የምጣኔ ሀብታዊ እኩልነት አለመኖር፣ ዲሞክራሲን ማጠናከርን ጨምሮ ሁላችንም ከፍታችን ተመሳሳይ ተግዳሮቶች ተደቅነውብናል። በዓለማችን ላይ ለተጋረጡት ወሳኝ ፈተናዎች መፍትሄ ለመስጠትና ራዕዮቻችንን እውን ለማድረግ የአፍሪካውያን ድምጽ፣ የአፍሪካውያን አመራርና የአፍሪካውያን የፈጠራ አስተዋጽኦ ያስፈልጋል።
በአፍሪካ ጉዟቸው ከሰባቱ የልጅ ልጆቻቸው መካከል አንዷን ናዮሚን ይዘው የሄዱት ቀዳማዊት እመቤት ጂል ባይደን አዋቂ ሴቶችና ልጃገረዶች የለውጥ አንቀሳቃሾች መሆናቸውን ያጎሉ መልእክቶችን አስተላልፈዋል። ለውጥ ብዙ ትግል የሚጠይቅ መሆኑንም አስተውለዋል። በዚህ የደቡብ አፍሪካ ተከታታይ የቴሌቪዥን ዝግጅት ላይ እንደሚታየው ለወጣት ሴቶች በገንዘብ ወሲባዊ ግንኙነት መፈጸም ጉድ የሚያሰኝ ሳይሆን የተለመደ ስር የሰደደ ችግር ነው። ጾታን መሰረት ያደረገ ጥቃትንም የደቡብ አፍሪካው ፕሬዝዳንት ሁለተኛው ወረርሽኝ ሲሉ ገልጸውታል። በአህጉሪቱ ብዙዎች ልጃገረዶች የትምህርት ገበታ ለመቋደስ ያልታደሉ ናቸው። ይህች ናሚቢያዊት ልጃገረድ ለምሳሌ በመጸነሷ ምክንያት ትምህርቷን ከ11ኛ ክፍል ለማቋረጥ ተገድዳለች። የኬንያ ቀዳማዊት እመቤት ሲናገሩ አያሌ የሀገራቸው ሴቶች የመደበኛ ባንክ የብድር አገልግሎት እንደማያገኙና በመሆኑም በየአካባቢያቸው ብድር የሚሰጣጡባቸውን ማህበሮች በማቋቋም እንደሚጠቀሙ ገልጸዋል። ያ ሲሆን ደግሞ ለሚገቡበት የብድር ውል ከመደበኛ ባንክ የሚሰጠውን አይነት ከለላ ወይም ዋስትና እንደማያገኙ፣ የሚያገኙትም የብድር መጠን አነስተኛ መሆኑን አስረድተዋል። ብዙ ጊዜ ራሳቸውን የጂል ባይደን ባለቤት ነኝ ብለው ሲያስተዋውቁ የሚሰሙት ፕሬዚደንት ባይደን የባለቤታቸው ጉብኝት አስተዳደራቸው ለአፍሪካ አጋርነት ያለውን ጠንካራ ቁርጠኝነት ያንጸባረቀ እንደነበረ ተናግረውላቸዋል።
She met with the presidents and first ladies of both countries. She spoke to more than 1,000 young people.
በሁለቱም አገሮች ከፕሬዝደንቶችና ከቀዳማዊ እመቤቶች ጋር ተገናኝተዋል። ከ1000 ለሚበልጡ ወጣቶች ንግግር አድርገዋል። የድህረ አፓርታይድና ናሚቢያን የመጀመሪያ ወጣት ትውልድ አነጋግረዋል። እናንተ የአገራችሁ ዲሞክራሲ ጠባቂዎች ናችሁ በማለት አበረታተዋቸዋል። በኬንያ በድርቁና በፑቲን የዩክሬን ወረራ ምክንያት የተባባሰው የምግብ ዋስትና እጦት የተጎዱ ሰዎችን አነጋግረዋል። አሜሪካ አፍሪካን ለመደገፍ እውነተኛ ቁርጠኝነት ያላት መሆኑን በደንብ አስታውቀዋል።
በጉብኝቶቻቸው በዋና ዋና ዝግጅቶች ሁሉ ከሴቶች መሪዎች ጋር አብረው መገኘቱን የመረጡት ቀዳማዊት እመቤት ጂል ባይደን በዚያውም የራሳቸውን መልእክት አስተላልፈውበታል። መጪው ጊዜ የሴቶች ነው የሚል መልእክት በያዘው በዚህኛው ንግግራቸው የባለቤታቸው ሁለተኛና የመጨረሻ የስልጣን ዘመን በቀጣዩ ዓመት ለሚጠናቀቀው የናሚቢያዋ ቀዳማዊት እመቤት ማበረታቻ ያዘለ መልእክት አስተላልፈዋል።
It's always time to have a female president, no matter what country you're in.
በየትኛውም ሀገር ቢሆን ምንጊዜም ሴቶች ፕሬዝዳንት ሊሆኑ ይገባል። ስለዚህ እኔም ሴቶች ለሀገር መሪነት እንዲወዳደሩ በጣም እደግፋለሁ።
ተንታኞች ቀዳማዊት እመቤት ጂል ባይደን በአፍሪካ ያደረጉት ጉብኝት ዩናይትድ ስቴትስ አፍሪካን የሚጠቅሙ አዳዲስ መርሃ ግብሮችን እንድትቀርጽ ይረዳ እንደሆነ ወይም የፖሊሲ ለውጦችን ያስከትል እንደሆን ከወዲሁ እንደማይታወቅ ይናገራሉ። ሌላ የሚያበረክተው አስተዋጽኦ ሊኖር እንደሚችል ግን ያምናሉ። የብሩኪንግስ ተቋም ተንታኟ ኬረን ግሮን እንዲህ ሲሉ ነው የሚያስረዱት።
Dr. Biden has been a role model not only in the education field but with everything that she's done in her capacity as first lady. That gives hope.
Dr. Biden በትምህርት መስክ ብቻ ሳይሆን እንደ ቀዳማዊት እመቤት ባከናወኗቸው ስራዎችም ሁሉ እንደ አራያ የሚታዩ ሰው ናቸው። ይህ አራያነታቸው ልጆቹ ሲያድጉ ብዙ ሚና ሊኖራቸው እንደሚችልም ተስፋ ይሰጣቸዋል።
ወጣት ሴቶች በፈለጉት የሙያ መስክ ተምረው ለመሰማራት እንደሚችሉ ተስፋ በመስጠት የሚያበረታታ ነውና።
ቀጣዩ ዝግጅታችን ደግሞ አንድ አመት ያስቆጠረውን የሩሲያና የዩክሬን ጦርነት ይዳስሳል። ሩሲያ ዩክሬንን ከወረረችና በመላሹ በርካታ ዓለም አቀፍ ማዕቀቦች በሩሲያ ላይ ከተጣሉባት አንድ አመት ተቆጠረ። ምንም እንኳን ምዕራባውያኑ እንዳሰቡት ፈጣንና የሚያሽመደምድ አይነት ባይሆንም የሩሲያ ኢኮኖሚ ተጽዕኖን ማየት ይዟል። ማርከስ ሃርተን ከአሜሪካ ድምጽ የሞስኮ ቢሮ ያደረሰንን ዘገባ አሉላ ከበደ እንደሚከተል ያቀርባል።
በግሩ በሚዘዋወርበት ጊዜ ጦርነት ውስጥ ያለች ሀገር ዋና ከተማ ላያስብ ይችላል። በከተማይቱ መደብሮች ውስጥም በምዕራቡ ዓለም ሊከፈል ከሚችለው 30 በመቶ ያህል የበለጠ ዋጋ ቢከፍልም አሜሪካ ውስጥ የተሰሩትን ዘመናዊ ስልኮች ግን ማግኘት ይችላል። በሌላ በኩል ሩሲያ የተጣለባትን ማዕቀቦች ቸል እንድትል አስቻሏት አጋሮቿ ምስጋና ይግባቸውና በግልጽ የሚታይ እጥረትም የለም።
Есть четыре страны, которые закрыл.
There are four countries that continue to sell to Russia, whether legally or not.
በህጋዊ መንገድ ይሁን በሌላ የፈለጉትን ለሩሲያ መሸጥ የቀጠሉ አራት ሀገሮች አሉ። ኢራን፣ ቻይና፣ ቱርክና ህንድ።
ሁሉም ማዕቀቦቹ የሩሲያን የአውቶሞቢል ኢንዱስትሪ ጨምሮ የሀገር ውስጥ ገበያው በ80% እንዲቀንስ በማድረግ ሁሉንም ዘርፎች መጥተዋል። ሁሉም ዓለም አቀፍ በረራዎች በአጠቃላይ ማለት ይቻላል የተቋረጡበት የሩሲያ የሲቪል አቪዬሽን ዘርፍም በማዕቀቡ ክፉኛ ከተመቱት ውስጥ አንዱ ነው። ምናልባትም ከዚህ ሁሉ በላይ ግን የሩሲያ አየር መንገድ የሚያስፈልጉትን መለዋወጫዎች ማግኘት ፈጽሞ የማይቻል ሆኖበታል። የሩሲያ መንግስት ኩባንያዎች የሚገጥማቸውን እጥረት ለመቋቋም እንዲችሉ በሶስተኛ ሀገር አማካኝነት ምርቶችን መግዛት የሚያስችል ፕሮግራምም አስተዋውቋል።
Продукция.
Consumers now have worse products, more expensive, and with fewer supplies, but they have them.
ሸማቾች አሁን የሚያገኙት ጥሩ ያልሆኑ በጣም ውድና አነስተኛ አቅርቦቶች ያላቸውን ምርቶች ነው። ሆኖም ምርቶቹን ማግኘታቸው ግን አልቀረም።
ይህም ፖሊሲ ጎዳና ላይ ከመታየው ስሜት አንጻር የነገሮች ተረጋግቶ መቀጠል ተጨባጭነት ይኖረው ወይም ሌላ የመሰረታዊ ፍላጎቶች እጥረት እንዳይኖር ግን አግዟል።
The situation has not changed. Perhaps it is more difficult to find.
ሁኔታው አልተለወጠም። ምናልባትም አንዳንድ ከውጭ የሚገቡ እቃዎችን ማግኘት ይበልጥ አዳጋች ሊሆን ይችላል። ቢሆንም በጣም አስፈላጊ የሆኑ ነገሮችን አላጣንም። ሁሉም ነገር አለን።
I think nothing has changed. We have already been under sanctions on other occasions.
ምንም የተለወጠ ነገር የለም በያስባሉ። ቀደም ሲልም በሌሎች አጋጣሚዎች ማዕቀብ ተጥሎብን ነበር። አሁንም ይህን ጊዜ በእርጋታ እየኖርን ነው።
At the moment, the sanctions are not noticeable, at least not here in Moscow.
አሁን ማቀቡ ያሳደረው ተጽዕኖ ብዙም አይታይም። ቢያንስ እዚህ በሞስኮው ውስጥ ሆኖም ከመጪው የበጋ ወራት አንስቶ ግን መታየት መጀመሩ የማይቀር ይመስለኛል።
ጦርነቱ ከተጀመረ ድፍን አንድ አመት ቢቆጠርም አሜሪካ ድምጽ ያነጋገራቸው የሞስኮ ከተማ ነዋሪዎች ግን ብዙም ያሳሰባቸው አይመስሉም ነበር።
እየተከታተላችሁት ያላችሁት የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ስርጭት ነው። በተከታዩ ዝግጅታችን ደግሞ በአፍሪካ ትምህርት ስርዓት የመገንባት አላማ ያዘለው የቻይና የመንገድና መሰረተ ልማት ግንባታ ፕሮጀክት ወይም ቤልት ኤንድ ሮድ በተሰኘው የፕሬዝዳንት ዢ ጂንፒንግ ፕሮጀክት አማካኝነት ቻይና እንደ ባቡር መንገድ፣ ወደቦችና ድልድዮች የመሳሰሉ አበይተ መሰረተ ልማቶችን በመገንባት ዓለም አቀፍ ተጽዕኖዋን በማስፋፋት ላይ ትገኛለች። በእንግሊዘኛው ምህጻረ ቃል ብሪ የሚል መጠሪያ የተሰጠው የዚህ ፕሮጀክቷ አንዱ ቁልፍ አካል ብዙም የማይታዩትን የቻይና ቋንቋ ትምህርትና እሴቶች እንዲሁም የኮሚኒስት ፓርቲዋን ርዕዮተ ዓለም ማሰራጨት የመሳሰሉት ዓላማዎቿን ያካትታል። ኬት ባርትሌት ከኬፕ ታውን ደቡብ አፍሪካ ያጠናቀረችውን ቆንጅታዬ እንደሚከተለው ታቀርባለች።
ታይቺ የተሰኘው የማርሻል አርትስ ጥበብ የሻይ ምርቷና ፓንዳ የተባለው ብርቅዬ እንስሳ በደቡብ አፍሪካው በአዲሱ የኮንፊውሺየስ ኢንስቲትዩት ከሚታዩት ቻይና በሌሎች ላይ ተጽዕኖ ለማድረግ የምትጠቀምበት ለስለስ ያለ ዘዴ ወይም ኃይሏ ነው። በአህጉሪቱ ከሚገኙት ቁጥራቸው ወደ 60 የሚደርስ ተመሳሳይ ተቋማትም አንዱ ነው።
We have a growing relationship with China.
ከቻይና ጋር በንግድ ስራና በሌሎች ጉዳዮች የተሳሰረ እያደገ የመጣ ግንኙነት አለን። አስተርጓሚ ያስፈልጋቸው ነበርና አሁን እዚህ ደቡብ አፍሪካ ውስጥ የመንደሪን ቋንቋ ማስተማር ጀምረናል። እንደ አውሮፓውያን የዘመን አቆጣጠር ከ2016 አንስቶ የስርዓተ ትምህርቱ አካልም ሆኗል። መንደሪን ስታውቅ በጣም ብዙ እድሎችን ታገኛለህ።
አፍሪካ ውስጥ እነዚህ ተቋማት ተቀባይነት እያገኙ በማደግ ላይ ናቸው። የመጀመሪያው የኮንፊውሺየስ ኢንስቲትዩት እንደ አውሮፓውያን የዘመን አቆጣጠር በ2004 ዓመተ ምህረት ደቡብ ኮሪያ ላይ ተከፈተ። ቤጂንግ እንደምትለው ተቋሙ በቻይና የትምህርት ሚኒስቴር ድጋፍ የቻይናን ቋንቋዎችና ባህልን ማስተዋወቅ ነው አላማው። ይሁንና ዩናይትድ ስቴትስ እና ብሪታንያ እንደሚሉት እነኚህ ማዕከላት ፕሮፓጋንዳ ለማሰራጨት የተቋቋሙ ናቸው። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓመተ ምህረት ዩናይትድ ስቴትስ ዋሽንግተን ዲሲ ላይ የሚገኘውን የኮንፊውሺየስ ኢንስቲትዩት የአሜሪካ ማዕከል የቻይናን የውጭ ተልእኮ ለማሳካት የቆመ በሚል ፈርጃ በዩናይትድ ስቴትስ ዩኒቨርሲቲዎች የነበሩትን ከ100 በላይ ማዕከሎች ዘጋች። ስዊድን፣ ፊንላንድ፣ ኖርዌይ፣ ቤልጅየም እና ዴንማርክን ጨምሮ የአውሮፓ ሀገሮችም ባለፉት ጥቂት ዓመታት ውስጥ በየዩኒቨርሲቲዎቻቸው ውስጥ ይገኙ የነበሩትን የኮንፊውሺየስ ተቋማት እየዘጉ ናቸው። እንደ አውሮፓውያን የዘመን አቆጣጠር እስከ 2022 ድረስ በነበረው 10 ዓመታት ውስጥ ቻይና በዓለም ዙሪያ በ159 ሀገሮችና ግዛቶች ውስጥ ቁጥራቸው ወደ 500 የሚደርስ የኮንፊውሺየስ ተቋማትን ገንብታለች። በዋናነትም በአገር ውስጥ ዩኒቨርሲቲዎችና ቻይና ከሚገኙ እህት ዩኒቨርሲቲዎች ጋር ይሰራሉ።
ሁሉም ዩኒቨርሲቲዎች ማለት ይቻላል በቻይና መንግስት ነው ድጋፍ የሚደረግላቸው። ስለሆነም ከቻይና መንግስት ጋር ምንም አይነት ነገር መስራት ካልፈለግ ከቻይና ዩኒቨርሲቲዎች ጋርም መተባበር አትችልም።
ሊራን ዘንግ እነኚህን ተቋማት አስመልክቶ በዋናነት ከምዕራቡ ዓለም በኩል የሚቀርቡትን ትችቶች ነው ያነሱት። የምዕራብ ኬፕ ዩኒቨርሲቲው የዓለም አቀፍ ግንኙነት ፕሮግራሞች ዳይሬክተር ኡመሽ ባዋ በበኩላቸው ማስጠንቀቂያ ተሰጥቷቸው እንደነበረ ይናገራሉ።
በአውሮፓ ያሉ የስካንዲቪያን ሀገሮች አጋሮቻችን አንዳንዶቹም በየሀገሮቻቸው ያሉትን የኮንፊውሺየስ ተቋማት የዘጉ ናቸው፣ በመጨረሻ መዘዝ ያስከትልባቸዋል ሲሉ አስጠንቅቀውናል።
አንዳንድ ምሁራን ያስጠነቅቃሉ ተቋማቱ የንግግር ነጻነትን በተመለከተ ጣልቃ ሲገቡ፣ አንዳንድ የትምህርት ክፍሎችም በዚህ ሳቢያ ቻይና ወሳኝ አድርጋ የምትመለከታቸውን ጉዳዮች አስመልክቶ ራሳቸውን ሳንሱር ያደርጋሉ።
The Chinese government tends to be very very unified and quite kind of proactive in its messaging. Particularly around issues like Taiwan and Tibet.
የቻይና መንግስት በተለይም እንደ ታይዋንና ትቤት የመሳሰሉ ጉዳዮችን አስመልክቶ ለሚያስተላልፋቸው መልእክቶቹ ጥሩ አድርጎ የተቀነባበረና በአንድ መልክ የተዋቀረ አሰራር ነው የሚከተለው። በመሆኑም በአንድ በኩል ያንን መልእክት አግልቶ ለማሰማት ይጥራል። ለምሳሌ ያክል አንድ ዩኒቨርሲቲ የቲቤት ተወካይ የሆነ ሰው ቢጋበዝ በአገሩ ካለው የቻይና ኤምባሲ ግፊት ይገጥመዋል። አሁን ደግሞ በኮንፊሽየስ ዩኒቨርሲቲም በኩል ተመሳሳይ ጫና ሊደረግበት ይችላል።
ዘንግ ግን የተባሉት ስጋቶች መሰረት የላቸውም ባይ ናቸው።
When we have a Confucius Institute, we would have a local co-director.
የኮንፊሽየስ የትምህርት ተቋም ባለን ስፍራ ሁሉ የአገሬው ተወላጅ የሆነ ተባባሪ ዲሬክተር አለን። እናም ያ የአገሬው ተወላጅ የሆነ ተባባሪ ዲሬክተር ስርዓተ ትምህርቱን፣ የተለያዩ እንቅስቃሴዎችንና ዝግጅቶቹን ሙሉ በሙሉ ይቆጣጠራል። በመሆኑም ሁሉም የአገሬውን ዩኒቨርሲቲ ህጎችና ደንቦችን እናከብራለን። የኛም ስርዓተ ትምህርት በአገሬው መምህራን በደንብ እንዲፈተሽ ይደረጋል።
በህዳር 2022 ይህ የኮንፊሽየስ ተቋም በኬፕ ታውን ደቡብ አፍሪካ ላይ ሲከፈት በዚያች ሀገር ስድስተኛው ተቋም መሆኑ ነው። የቻይናውያኑን ተቋማት አስመልክቶ ምዕራባውያን የሚያሰሟቸው ስጋቶች በዌስተርን ኬፕ ዩኒቨርሲቲ ላይ ብዙም የሚሰሩ አይደሉም ይላሉ ባዋ።
We are very clear about what partnerships we make and
ባጋርነት የምንመሰረታቸውን ግንኙነቶችን በተመለከተ በጣም ግልጽ ነን። እናም እንደሌላው ነገር ሁሉ ጥንቃቄ እናደርጋለን። ሴቶቻችንን ከማይጋሩ ወገኖችም ጋር አጋርነትን አመሰረትም።
በዲሞክራሲያዊት ሀገር ውስጥ ያሉ ብዙ ሰዎች ከቤጂንግ ጋር ባለው ታሪክ የተነሳ የቻይናን የትምህርት ተቋማት በአውንታ ይቀበላሉ። ቻይና በ20ኛው ክፍለ ዘመን አብላጫውን ጊዜ አድሎና የዘር መለያየት ያስከተለ የቅኝ አገዛዝና ጥቂት ነጮች የሚመሩትን አገዛዝ በመቃወም በርካታ የጥቁሮች የነጻነት እንቅስቃሴዎችን ደግፋለች።
The Confucius Institute partnership is one with the Chinese universities.
ኮንፊሽየስ ኢንስቲትዩት የሚመሰረታቸው የአጋርነት ግንኙነቶች ከቻይና ዩኒቨርሲቲዎች ጋር የሚፈጸሙና ፖሊሲዎችን፣ የወዳጅነት ግንኙነቶችንና ባህል እንዲሁም ለነኚህ ጉዳዮች ተገቢውን ስፍራ ለመስጠት የሚደረጉ ንግግሮችን ለማጉልበት መንግስት የሚያሰናዳው መርሃ ግብር ነው። በደቡብ አፍሪካ ያ በርግጥ በጣም አስፈላጊ መሆኑን እናውቃለን። በዓለም ዙሪያ ቻይናውያን በታሪካቸው ሁሌም በጣም ጭቆና የደረሰባቸው ናቸው።
በሌላ በኩል ቤጂንግ በተለያዩ ሀገሮች የምታስፈጽማቸውን የትምህርት መርሃ ግብሮች ሮድ ኤንድ ቤልት ከተባለው የመሰረተ ልማት ፕሮጀክት መሳ ለመሳ በማከናወን ላይ ትገኛለች። ሮድ ኤንድ ቤልት የተሰኘውና እንደ አውሮፓውያን የዘመን አቆጣጠር በ2013 ዓመተ ምህረት ለመጀመሪያ ጊዜ በጽንሰ ሐሳብ ደረጃ የተጠነሰሰው እቅድ በቻይናና በሌሎች ሀገሮች መካከል ያለውን በየብስና በባህር የሚደረጉ የምጣኔ ሀብት እንቅስቃሴዎች ለማጎልበት እንዲሁም የንግድ መስመሮችን ለማስፋት የታለመ የመሰረተ ልማት ግንባታ ያስተዋውቃል። የቻይና የትምህርት ሚኒስቴር ትምህርትን ይህን ፕሮጀክት ለማሳለጥ የተወጠነ አገልግሎት ነው ይላል። እንደ ኮንፊሽየስ ኢንስቲትዩት የመሳሰሉ ተቋማትና የነጻ ትምህርት ድሎች፣ የለውጥ ፕሮግራሞችና የሙያ ስልጠና መርሃ ግብሮችም ክህሎትንና የባህል ልውውጥን ለማዳበር የሚያግዙ የፕሮጀክቱ ቁልፍ አካላት ናቸው ሲል ነው የሚያስረዳው። በአፍሪካ ትምህርታዊ ፕሮግራሞች በመደበኛ ተማሪዎች ብቻ የተወሰኑ አይደሉም። ባለፈው ዓመት ከ6 የአፍሪካ ሀገሮች የተውጣጡ የፖለቲካ ሰዎች ቤጂንግ በ40 ሚሊዮን ዶላር ታንዛኒያ ላይ የከፈተችውን አዲስ የአመራር አካዳሚ ትምህርት ተከታትለዋል። አንዳንድ ተንታኞች ይህን መሰሉ የትምህርታዊ ፕሮግራሞች የቻይናን ኮሚኒስታዊ ርዕዮት የሚያራምዱ ናቸው የሚል ስጋት ሲያድርባቸው፣ ሌሎች ግን ሁሉም ሀገር ይህን ስጋት ይጋራል ማለት አይደለም ይላሉ።
Isn't such a politically fraught issue, in the global south?
እንዲህ ያሉት ጉዳዮች በአፍሪካ ተመራማሪዎች መካከል በባለጸጎቹ አገሮች እንደሆነ ሁሉ በማደግ ላይ ባሉትም አገሮች አሳሳቢ ከሚባሉት የፖለቲካ ጉዳዮች ውስጥ አይደሉም።
አንዳንድ ሀገሮች የቻይና ትምህርታዊ እንቅስቃሴዎች ለዲሞክራሲያዊ እሴቶች አደጋ ደቃኝ ናቸው ሲሉ ሲያስጠነቅቁ፣ ሌሎች በአንጻሩ እነኚህን በአጋርነት የሚካሄዱ የትምህርት ፕሮግራሞች ከቻይናው የቤልት ኤንድ ሮድ ፕሮጀክቶች ተጠቃሚ ለመሆን የሚያስችሉ እድሎች አድርገው ይመለከቷቸዋል።
ፕሮግራማችንን ወደ ማጠቃለሉ እየተቃረብን ነው። ከመሰነባበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በጊዜው ሱዳንን ይመሩ የነበሩት የቀድሞው ፕሬዝዳንት ኦማር አልበሽር ከስልጣን ከተወገዱበት እንደ አውሮፓውያን የዘመን አቆጣጠር ከ2019 ዓ.ም ወዲህ 4 ዓመታት በሁለት የማይመሳሰሉ የፖለቲካ ዝምድናዎች መካከል ከተደረገውና ኋላም ወታደራዊ ኃይል ስልጣኑን በሙሉ ጠቅሎ ከወሰደበት ለአጭር ጊዜ ከዘለቀው የስልጣን መጋራት ስምምነት ወዲህ ደግሞ 2 ዓመታት ከተቆጠረ በኋላ በመጨረሻው ነገሮች በዚያች ሀገር መልካም አዝማሚያ ማሳየት ጀምረዋል ሲል ይንደረደራል። በሱዳን በዝግታ የተወሰዱ እርምጃዎች ወደፊት ማራመድ ጀመሩ በሚል ርዕስ የወጣው የዕለቱ ርዕሰ አንቀጽ ከአውንታዊ እርምጃዎቹም የመጀመሪያው አንዱ ባለፈው የሚያዝያ ወር መጀመሪያ አሊ ኩሻይብ በሚለው መጠሪያቸው ይበልጥ የሚታወቁት አሊ ሙሐመድ አሊ አብዱራህማን ለፍርድ የቀረቡበት የሕግ ሂደት ነው። በሱዳን መንግስት የሚደገፈው ጃንጃዊድ ሚሊሻ ቡድን ከፍተኛ መሪ የነበሩት አሊ ኩሻይብ በሱዳን ዳርፉር ግዛት የተካሄደውን ህዝባዊ አመጽ ለመግታት በሰብአዊነት ላይ በተፈጸመ ወንጀልና ከፍተኛ ጭካኔ የተመላ የጦር ወንጀል ይጠየቃሉ። ርዕሰ አንቀጹ አያይዞም በመንግስታቱ ድርጅት የዩናይትድ ስቴትስ ልዑካን ቡድን የህግ አማካሪ ማርክ ሲሞን ኦፍ ይህ ለሱዳን የወደፊት ዕጣ ወሳኝ ጊዜ ነው ሲሉ የተናገሩትን ያስታውሳል።
This is a landmark case. The first trial against any senior leader for atrocity committed.
ይህ ለዩሰፍራ የሚሰጠው ትልቅ ጉዳይ ነው። በኦማር አልበሽር መንግስት ውስጥ የነበረ አንድ ከፍተኛ ባለስልጣንና በዳርፉር በመንግስት የተደገፉ ኃይሎች ለፈጸሙት በደል ተጠያቂ ሲደረጉ ለማየትና ከሁሉም በላይ ደግሞ በዳርፉር በተፈጸሙት ጥቃቶች ሰለባ የሆኑ ዜጎች ትክክለኛ ፍትህ የሚያገኙበት የመጀመሪያው እድል ነው።
ሌላው ያውንታዊ እንቅስቃሴው ማሳያ ርዕሰ አንቀጹ ይከተላል። ሌላው ያውንታዊ እንቅስቃሴው ማሳያ በአውሮፓውያኑ የቀን አቆጣጠር ባለፈው ታህሳስ 5 የተፈረመው የፖለቲካ ማዕቀፍ ስምምነት ነው። ይህ በወታደራዊ ገዢዎችና በሲቪል ኃይሎች መካከል የተደረሰ ስምምነት እንደ አውሮፓውያን የዘመን አቆጣጠር ከ2019 ዓ.ም ያልበሽርን መንግስት ከስልጣን በማስወገድ የተጀመረውና በጥቅምት 2021 ዓ.ም በወታደራዊ መንግስት ከተደናቀፈ በኋላ በሱዳን ዲሞክራሲያዊ ሽግግር ለመመስረት የተደረገው ጥረት አስፈላጊው የመጀመሪያ እርምጃ ነው።
This agreement and the recent launch of phase 2 dialogues on outstanding issues are promising steps towards
የስምምነትና የሲቪል መንግስት ለመመስረት ከመያስችል አንዳች የመቋጫ ስምምነት ላይ ለመድረስ ታልሞ በቅርቡ የተጀመረው ውይይት ሁለተኛ አርከን ተስፋ ሰጪ እርምጃ ነው። እነዚህ ድርድሮች መካሄዳቸው በራሱ ሱዳናውያን ሴቶች፣ ወንዶችና ወጣቶች በሱዳን የጸጥታ ኃይሎች ብርቱ ጥቃት ቢደርስባቸውም መብታቸውን ለማስከበርና የሲቪል አስተዳደር እውን ይሆን ዘንድ ለመጠየቅ አደባባይ ወጥተው ያሳዩት ጽናትና ቆራጥነት ምስክር ነው።
ቡድኖቹ በእነኚህ የሁለተኛ ዙር ውይይቶች በአንዳንድ ያልተፈቱ ጉዳዮች ላይ በመነጋገር ላይ ባሉበት በአሁኑም ወቅት አንዳንድ ብርቱ ፈተናዎች አሁንም ከፊታቸው እንደተደቀኑ መሆናቸውን የተጠቀሰው ርዕሰ አንቀጽ ይህም ሱዳን በፌዴሬሽን መልክ የምትቋቋምበትን ስርዓት የሚደነግገውን እንዲሁም የሽግግር ፍትህና የጸጥታ ዘርፍ ማሻሻያ ጥያቄዎችን ይጨምራል ብሏል። በሚቀጥሉት ጥቂት ወራት ውስጥ የሽግግር ፍትህ እውን መሆንን ጨምሮ ለበርካታ 10 ዓመታት በተፈጸሙ የኃይል እርምጃዎች ተጠያቂነትና ፍትህ እንዴት ሊረጋገጥ ይችላል? እርቅና የደረሰው ቁስልስ እንዴት ማጠገግ ይችላል? የሚሉትን ጨምሮ ጥያቄዎቹ ተሟልተው የሚመለሱበት ለማረጋገጥ ከሱዳን ህዝብ ጎን መቆማችንን እንቀጥላለን ሲሉ ሲሞኖቭ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የምሽቱን ዝግጅቶቻችንን በዚሁ እናጠናቀቃለን። በማቀናበር አብራኝ ከቆየችው ብርሃን ኃይሉ እንዲሁም ዋና አዘጋጅ ጽዮን ግርማ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ።